ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 1 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን እንደምን አመሻችሁ። እናስተናግዳችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰለሞን አባተ ነኝ።
ዩናይትድ ስቴትስ የፌዴራል ምርመራ ቢሮ የቀድሞ ዳይሬክተር ጄምስ ኮሚ ቃል ሰጡ ዛሬ።
The administration then chose to defame me and more importantly the FBI by saying that the organization was in disarray.
ድርጅቱ በመረበሽ ውስጥ ነው ሲል አስተዳደሩ የኔን ከዚያ በላይ ግን የኤፍቢአይን መልካም ዝና ማጉደፍን መርጧል። ፍጹም ውሸት ናቸው።
በዚህ ላይ መጽሔት በተለይም የዕለቱ አብይ ርዕስ ትንታኔ ያቀርባል ከቃለ መጠይቅ ወይም ከማብራሪያ ጋር።
አንዳንድ ነገሮች የሚጠቁሙት ምንድነው? ፕሬዝዳንቱ ራሳቸው ስራውን ተወደዋለሁ የሚልም ነገር ጠይቀዋል። ኤፍሊንን የተባለውን ስለ ሩሲያም ምርመራውን ምናለ ብታቆም፣ እነዚህ ነገሮች በሙሉ ወደ ህግን ማጫናገፍ ወይም ኦብስትራክሽን ኦፍ ጀስቲስ ጋር የሚያምዝኑ ነገሮች ስለሆኑ ፕሬዝዳንቱን በህግ ሊያስጠይቁ ይችላሉ።
በካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ ፕሮፌሰርና የህገ መንግስት ምሁር አለማየሁ ገብረ ማርያም ናቸው የሰማችኋቸው። በአብይ ርዕስ ሙሉ ዘገባ ይዘናል። ለአርዕስተ ዜናው አዲስ ነው።
ዛሬ ትልቁ የዓለማችን ዜና ሰለሞን በቅምሻ እንዳስተማ ነው በፕሬዝዳንት ትራምፕ የተባረሩት የኤፍቢአይ ዳይሬክተር ጄምስ ኮሚ ለኮንግረሱ የሰጡት ምስክርነት አንዱ ነው። ወደ አፍሪካ ሀገር ስንሄድ ሶማሊያ ውስጥ አልሻባብ 3 ከፍተኛ የጦር መኮንኖች ያሉባቸው 50 ሰዎች መግደሉና ሌላ የዓለም ዜና ደግሞ ብሪታንያ ውስጥ ምርጫ እየተካሄደ መሆኑ ነው።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ቀደም ሲል እንደጠቆምነው የቀድሞው የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ዳይሬክተር ጄምስ ኮሚ ዛሬ በሴኔቱ የደህንነት ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል። የኤፍቢአይ የቀድሞ ዳይሬክተር በዚህ ወቅት ትራምፕ የታማኝ አገልጋይነት ጥያቄ አቅርበውላቸው እንደሆን ያንድን ከፍተኛ የዋይት ሃውስ ቤተ መንግስት ከፍተኛ ባለስልጣን ስም ከተያዘው የሩሲያ ግንኙነት ምርመራ እንዲያስወጡ መፈለጋቸውን ፕሬዝዳንቱ ጠይቀዋቸው እንደሆነ ወዘተርፈ ሌሎች ጥያቄዎችም ቀርበውላቸው መልስ ሰጥተዋል። ዋና ዋናዎቹን ጨምቀን በእለቱ አብይ ርዕስ እናሰማለን። ከዛ ጋር ቀደም እንዳልነው በተያያዘ ደግሞ የህግ ወይም የህገ መንግስት ባለሙያ ትንታኔም አብሮ ይሰማል።
የሁከቱ ቡድን አልሻባብ በከፊል ራስ ገዝ አስተዳደሯ ፑንትላንድ ክልል ዛሬ ሐሙስ ባደረሰው ጥቃት 3 ከፍተኛ ወታደራዊ መኮንኖችን ጨምሮ በትንሹ ቁጥራቸው 50 የሚደርስ ሰዎችን መግደሉን ወታደራዊ ባለስልጣናትና ምንጮች ለቪኦኤ ገልጸዋል። በእማኞቹ ገለጻ መሰረት ከሟቾቹ መካከል ቢያንስ 45ቱ የፑንትላንድ ወታደሮችና 5ቱ ደግሞ የአልሻባብ ተዋጊዎች ናቸው። የፑንትላንድ የደህንነት ሚኒስትር አብዲ ሂርሲ አሊ ግን ከወታደሮቻችን ውስጥ የሞተብን የለም ይላሉ። አብዛኞቹ ሰለባዎች ግን ሲቪሎች መሆናቸውን ሚኒስትሩ ለጋዜጠኞች ተናግረዋል። ያለማቋረጥ ከሁለት ሰዓታት በላይ በተካሄደ የተኩስ ልውውጥ የተጀመረው ጥቃት የተካሄደው ባሪ በተባለው ክልል ኡሩር መንደር ውስጥ እንደሆነም የክልሉ ጦር አዛዥ ኮሎኔል አብዱላህ ኦማር አንሾር ለአሜሪካ ድምፅ ተናግረዋል። የነውጠኛው አልሻባብ ተዋጊዎች በበኩላቸው የወታደሮቹን ጦር ሰፈር ደርምሰው በመሄድ ከ61 በላይ የፑንትላንድ ወታደሮችን መደምሰሳቸውን ለቪኦኤ አመልክተዋል።
ዜና የምትላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ባለፈው ሚያዝያ ወር ባደረጉት ጥሪ መሰረት ዛሬ በአገሪቱ ምርጫ እየተካሄደ ነው። ብሪታንያ ከአውሮፓ ህብረት ስለመውጣት ጉዳይ ድርድር በሚካሄድበት ወቅት ጠንካራ ውክልና እንዲኖራቸው ነው ምርጫው እንዲካሄድ ጥሪ ያደረጉት። ይሁንና የብሪታንያ ዋና ተቃዋሚ ድርጅት የሆነው ሌበር ፓርቲ ክፍተቱን እየሞላ በመሆኑ በከፍተኛ ድምፅ የማሸነፉ ጉዳይ እየደበዘዘ ነው። የምርጫ ዘመቻ በተከታታይ በተካሄዱት የአሸባሪዎች ጥቃት ምክንያት ትኩረቱ ደብዝዟል ሲሉ ዘጋቢዎች ገልጸዋል። የዚህን ዘገባ ዝርዝር በመጽሔት እናቀርባለን።
የጣሊያን የፖሊስ አዛዥ ፈረንሳይና ስፓኝን ጨምሮ ከ8 ሀገሮች አቻዎቻቸው ጋር ቺሊ ላምፔዱሳ ውስጥ የሁለት ቀናት ስብሰባ አካሂደዋል። ውይይታቸውን የሜዲቴራንያን አካባቢ ኢሚግሬሽን፣ ሽብርተኝነትና የተደራጀ ወንጀል ዙሪያ ያተኮረ እንደነበር ተገልጿል። የአሜሪካ ድምጿ ኪም ሉዊስ ያጠናቀረችው ዘገባ አለ። ቆንጅታ ታቀርበዋለች።
የኢጣሊያ የፖሊስ አዛዥ ፍራንኮ ጋብሪኤሊ ላምፔዱሳ ላይ ተቀምጠው የመከሩት ከፈረንሳይ፣ ስፔን፣ ፖርቹጋል፣ ግሪክ፣ ማልታ፣ ቆጵሮስ፣ ክሮኤሽያና ስሎቬኒያ አቻዎቻቸው ጋር ነው። የአውሮፓ ሀገሮች ስብስብ የሜዲተራኒያን ጸጥታ የተባለው አካል ሰፋ ያለ ትብብር ለማድረግ ስለሚችልበት መንገድ ለመምከር ያካሄደው የመጀመሪያ ስብሰባ መሆኑ ነው። የጣሊያኑ የፖሊስ አዛዥ ከስብሰባው በኋላ የሰጡትን ጋዜጣዊ መግለጫ የተከታተለችው ጋዜጠኛ ጆሴፊን መኬና በሜዲትራኒያን አካባቢ ስላለው የሕገ ወጥ ፈለሳ፣ የጸጥታና የሽብርተኝነት ችግር ያተኮረ ትልቅ ግምት የሚሰጠው ስብሰባ እንደነበረ ጠቅሳለች። ፖሊሶቹ ከሕገ ወጥ ኢሚግሬሽንነቱ በላይ የሚያሳስባቸው እየከበደ የመጣው ሕገ ወጥ የሰዎች ዝውውር ሁኔታ መሆኑን ነው የገለጹት። ሶስት ዋና ዋና ጉዳዮች ላይ ቅድሚያ ትኩረት እንሰጣለን ብለዋል። ሕገ ወጥ የሰዎች አዘዋዋሪዎች መታገል አውሮፓ ከሚገቡ ፍልሰተኞች መካከል አደጋ ሊደቅኑ የሚችሉትን በሙሉ ለይቶ ማወቅና፣ ሶስተኛው ደግሞ የተሻለ ኑሮ ፍለጋ ወደ አውሮፓ የሚመጡ ስደተኞች መጠቀሚያ ለማድረግ የሚሞክሩትን መዋጋት መሆኑን ዘርዝረዋል።
በዚህ የአውሮፓውያን አመት ብቻ አውሮፓ ከደረሱት ከ70,000 በላይ ፍልሰተኞች መካከል 60,000 ያሉት ኢጣሊያ ሲሆን፣ የተቀሩት ሀገሮች በባህሩ ባደገኛ ሁኔታ የሚጓዙትን ፍልሰተኞች ፈልጎ ከሞት በማትረፉ እንቅስቃሴና ፍልሰተኞቹን በመቀበል ሸክሙን እንዲጋሯት ኢጣሊያ ትፈልጋለች። በሀገሮቹ መካከል የተሻለ የመረጃ ቅብብል እንደሚያስፈልግም ተመካክረዋል።
የኢራን የደህንነት ሚኒስቴር ዛሬ ይፋ ባደረገው መግለጫ በአገሪቱ ምክር ቤት ላይና በቀድሞ መሪ አያቶላህ ሩሃላ ኮቢኒ መካነ መቃብር ላይ ጥቃት ያደረሱት ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን የተቀላቀሉ ኢራናውያን ዜጎች ናቸው ሲል አስታውቋል። በሚኒስቴሩ መግለጫ መሰረት ሰዎቹ በእስላማዊ ቡድን ጋር ካካሄዱት ውጊያ በኋላ ባለፈው ዓመት ነሐሴ ወደ ኢራን ከመመለሳቸው አስቀድሞ በኢራቅ ሙሱል እንዲሁም በሶሪያ ራቃ ጦርነት ላይ ተሳትፎ ነበር። በትናንቱ የኢራን ጥቃት የሞቱት ሰዎች ቁጥርም ከፍ ብሎ ዛሬ 17 ደርሷል። ቁስለኞች ደግሞ 40 እንደሆኑ ባለስልጣናት አስታውቀዋል።
የማያንማር ጦር ኃይል ዛሬ በሰጠው መግለጫ 122 መንገደኞችን ጭኖ አሳፍሮ ትናንት ረቡዕ ከጠፋው አይሮፕላን ስብርባሪ ጋር የአስር ሰዎች አስከሬን መገኘቱን የአደጋ ጊዜ ሰራተኞች አስታወቁ። በመግለጫው መሰረት የስድስት አዋቂዎችና የአራት ሕፃናት አስከሬን ነው የተገኘው። ከአስከሬኑ ጋርም ሻንጣዎችና የተለያዩ አልባሳት ተገኝተዋል። ይህን የቻይና ሰር የሆነውን Y-8-200F አይሮፕላን ፍለጋ 9 የባህር ኃይል መርከቦች፣ በርካታ አይሮፕላኖችና ሄሊኮፕተሮች ዛሬ ተሰማርተው እንደነበረ ታውቋል። አይሮፕላኑን ማያንማር የገዛችው ባለፈው ዓመት መጋቢት ልክ የዛሬ ዓመት ሆኖ ጦር ኃይሉ እንዳስታወቀው 809 የበረራ ሰዓትን አስመዝግቧል።
ህንድ ካሽሚር ድንበር ላይ ያለውን ውጥረት በማባባስ ለሌላ ጦርነት እየተዘጋጀች ነው ስትል ፓኪስታን ክስ አሰማች። በሁለቱ መካከል በቅርቡ የተካሄደ ግጭት የሁለቱንም አገሮች ወታደሮችና ሲቪሎች ሕይወት ያጠፋ መሆኑ ይታወቃል። ግጭቱ የተካሄደው እንደ አውሮፓ አቆጣጠር በ2003 ዓ.ም የተደረሰውን የተኩስ አቁም ስምምነት በመጣስ እንደሆነም ተመልክቷል። ህንድ ምንም አይነት ስትራቴጂካዊ ስህተት እንዳትፈጽም ቀድሞውንም ቢሆን አስጠንቅቀናል ያሉት የፓኪስታኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ናፊዝ ዘካሪያ ከፓኪስታን ጋር ሌላ ጦርነት መቅጠም ትፈልጋለች ሲሉም ለጋዜጠኞች ተናግረዋል። ፓኪስታን ለሰጠችው ለዚህ መግለጫ ከህንድ በኩል የተሰማ ማስተባበያም ሆነ ምላሽ አልቀረበም።
የአፍጋኒስታንን መንግስት በኃይል ለመጣል መሞከር ካቡል በታሊባን እንድትወረር ማድረግ ይሆናል ሲሉ ከአፍጋኒስታኑ ፕሬዚደንት አሽራፍ ጋኒ ጋር አስተዳደር ጋር የሰላም ስምምነት የገቡት የጦር መሪ ወይም የጦር አበጋዝ ጉልቡዲን ሄክማትያር ተናገሩ። አክለውም አማራጭ ከሌለ ካቡል በታጣቂ ነውጠኞች እጅ ትወድቃለች ብለዋል። እኚሁ የሂዝቢ ኢስላም መሪ ይህን የተናገሩት የሀገሪቱ ውጭ ጉዳይ ሚኒስትር ሳላሁዲን ራባኒ የደህንነት ተቋማቱን መለወጥ አስፈላጊ ነው ሲሉ ለሰጡት አስተያየት ምላሽ ነው። ራባኒ ግን ይህን የመንግስት በተለይም የደህንነቱን መዋቅር ለውጥ የተናገሩት በአንዱ የካቡል ወታደራዊ ምሽግ አካባቢ የደረሰ የቦምብ ጥቃት ከ150 በላይ ሰዎችን ከገደለ በኋላ መሆኑ ታውቋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሰኔ 1 2009 ዓ.ም ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደምትተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ነው የሚሆነው።
የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ኤፍቢአይ በቀድሞው የዋይት ሃውስ ብሔራዊ የጸጥታ አማካሪ ማይክ ፍሊን ላይ የጀመረውን ምርመራ እንዲያቆም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደጠየቋቸው የቢሮው የቀድሞ ዳይሬክተር ጄምስ ኮሜ በይፋ አስታውቀዋል ዛሬ። ፕሬዚደንት ዶናልድ ትራምፕ ያባረሯቸው የኤፍቢአይ ዳይሬክተር በሀገሪቱ የሕግ መወሰኛ ምክር ቤት የመረጃና የስለላ ጉዳዮች ኮሚቴ ፊት ቀርበው የእማኝነት ቃል በሰጡበት ወቅት ፕሬዚደንቱ እንዲታመኑላቸው አሳስበዋቸው እንደነበረም አመልክተዋል። ኮሜ ከመባረራቸው ቀደም ሲል በነበሩ ወራት ስላካሄዷቸው ዘጠኝ ግንኙነቶች ከፕሬዚደንቱ ጋር ማለት ነው ወይም ስብሰባዎች በይፋ ወይም በአደባባይ ሲናገሩ የአሁኑ የመጀመሪያቸው መሆኑ ነው። በከፍተኛ ጉጉት ሲጠበቅ በሰነበተው በዚህ የሚስተር ኮሜ የሴኔቱ ኮሚቴ ማኝነታቸው ላይ ስለመባረራቸው እንደ ሰበብ እየተነሱ በፕሬዚደንቱና በረዳቶቻቸው ሲሰጡ የሚሰሟቸው ማብራሪያዎች ግራ እንዳጋቧቸው አመልክተዋል።
The administration then chose to defame me and more importantly the FBI by saying that the organization was in disarray that it was
ድርጅቱ በመረበሽ ውስጥ ነው ሲል አስተዳደሩ የኔን ከዚያ በላይ ግን የኤፍቢአይን መልካም ዜና ማግደፉን መርጧል። ቢሮው ጥሩ አመራር እንዳልነበረው ሰራተኞቹ በመሪያቸው ላይ መተማመን ማጣታቸውን ተናግሯል አስተዳደሩ። ፍጹም ውሸት ነው። የኤፍቢአይ እስራኤል እነዚህን ቃላት ለማስማት መገደዱም አሳዝኖኛል። የአሜሪካ ሕዝብም እነዚህን ውሸቶች ስለተነገሩት በጣም አዝኛለሁ።
ፕሬዚዳንት ትራምፕ ባለፈው የካቲት 7 2009 ዓመተ ምህረት በኢትዮጵያ አቆጣጠር መሆኑ ነው ጠርተዋቸው በብሔራዊ የጸጥታ አማካሪው ፍሊን ላይ የተጀመረውን ምርመራ እንዲያቆሙ እንደጠየቋቸው ኮሜ በዚሁ ቃላቸው ላይ ተናግረዋል። የጸጥታ አማካሪ የነበሩት ፍሊን ቀደም ሲል ከሩሲያው አምባሳደር ጋር ዋሽንግተን ላይ አድርገዋቸው ስለነበሩ ንግግሮች ሲጠየቁ ምክትል ፕሬዚደንቱን ዋሽተዋል በሚል በተባረሩ በማግስቱ ነው ፕሬዚደንቱ ለቀድሞው የኤፍቢአይ ዳይሬክተር ኮሜ በአማካሪያቸው ላይ የጀመሩትን ምርመራ እንዲያቋርጡ የጠየቋቸው። በኮሜ ቃል መሰረት ፍሊን ከሩሲያ ጋር አላቸው በሚባለው ጉዳይ ላይ ኤፍቢአይ የጀመረውን ምርመራ እንዲያቆም ከፕሬዚደንት ትራምፕ ትዕዛዝ እንዳልደረሳቸው የተናገሩት ኮሜ ብትተዋቸው የሚለውን ሐሳባቸውን ወይም ንግግራቸውን የወሰድኩት ግን እንደ መመሪያ ነው ብለዋል። ይህ የሚስተር ትራምፕ ብትተዋቸው ጥያቄ እንዳስደነገጣቸው ሚስተር ኮሜ በዚሁ ዛሬ ለተወካዮች ምክር ቤቱ የሕግ መወሰኛ ምክር ቤት የመረጃና የስለላ ጉዳዮች ኮሚቴ በሰጡት ቃል ተናግረዋል።
አመሰግናለሁ ሰለሞን። ቀደም ሲል ሰለሞን ያሰማን እንግዲህ ጄምስ ኮሚ የሰጡትን ምስክርነት በተመለከተ መጨረሻ ላይ የመጣውን ዘገባ በማጠናቀር ነው። እስቲ ወደ ዝርዝሩ የምስክርነት ጉዳይ እንግባ። የቀድሞው የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ዲሬክተር ጄምስ ኮሜ ዛሬ ቅድም እንዳልነው በሴኔቱ የደህንነት ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል። የኤፍቢአይው ዲሬክተር በዚህ ወቅት ከትራምፕ የታማኝ አገልጋይነት ጥያቄ ቀርቦላቸው እንደሆነ የአንድን ከፍተኛ የዋይት ሃውስ ቤተ መንግስት ከፍተኛ ባለስልጣን ስም ከተያዘው የሩሲያ ግንኙነት ምርመራ እንዲያስወጡ መፈለጋቸውን ፕሬዝዳንቱ ጠይቀዋቸው እንደሆነ ራሳቸው ትራምፕ እየተመረመሩ አለመሆናቸውን ኮሚ በአደባባይ እንዲያረጋግጡ ፕሬዝዳንቱ ተጽዕኖ አሳደረውባቸው እንደሆን ከሴኔት ኮሚቴው አባላት የተለያዩ ጥያቄዎች ቀርበውላቸው መልስ ሰጥተዋል። የቪኦኤው ማይክል ብራውን ያጠናቀረው ዘገባ አለ፣ ሰለሞን ክፍሌ ያቀርበዋል።
የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሚ ከስልጣን ከመወገዳቸው በፊት ከፕሬዝደንት ዶናልድ ትራምፕ ጋር ብዙ ጊዜ ተገናኝተው ተነጋግረዋል። ዋይት ሃውስ የፈጠራ ወሬ ሲል ስላጣጣለውና በሁለቱ ማለት በፕሬዝደንቱና በቀድሞው የኤፍቢአይ ዳይሬክተር መካከል በተደረጉ ግንኙነቶች ወቅት ስለተካሄዱ ውይይቶች መገናኛ ብዙሃን ብዙ ዘግበዋል። በሴኔቱ የደህንነት ጉዳዮች ኮሚቴ የቨርጂኒያው ተጠሪ ዲሞክራቱ ማርክ ዎርነር ህዝብ ስለ ውይይቶቹ ማወቅ አለበት ይላሉ።
የአሜሪካ ህዝብ ለነዚህ ጥያቄዎች የተሟላ ምላሽ ማግኘት ይገባዋል።
የሴኔቱ የደህንነት ጉዳዮች ኮሚቴ ጄምስ ኮሚ ዛሬ የመስክርነት ቃላቸውን ለመስጠት በቀረቡበት ወቅት ያነበቡትን በጽሑፍ የተዘጋጀ መግለጫ ይፋ ያደረገው ትላንት በዋዜማው ነበር። ኮሚ ከስራቸው ከተባረሩ በኋላ በአደባባይ ሲታዩም ዛሬ የመጀመሪያቸው ነው። ፕሬዚደንት ትራምፕ እንዲታመኑኝ እፈልጋለሁ እጠብቃለሁም ሲሉ የነገሯቸው መሆኑን ኮሚ በጽሑፍ ባቀረቡት መግለጫቸው ጠቅሰዋል። ኤፍቢአይ በቀድሞ የብሔራዊ ጸጥታ አማካሪ በማይክል ፍሊን ላይ የያዘውን ምርመራ በተመለከተም ትራምፕ ምርመራውን እንዲተዉ የነገሯቸው መሆኑን ኮሚ በተጨማሪ ጠቅሰዋል። በግል ራሳቸው በተያዘው ምርመራ ውስጥ ስማቸው አለመኖሩን በአደባባይ እንዲያረጋግጡም ፕሬዝደንቱ በተደጋጋሚ ተጽዕኖ አሳድረውባቸው እንደነበር የቀድሞው የኤፍቢአይ ማለትም የፌዴራሉ ምርመራ ቢሮ ዳይሬክተር ጄምስ ኮሚ ተናግረዋል። ሴናተሮች ትላንት ቀደም ብለው ፕሬዝደንት ዶናልድ ትራምፕ የተያዘውን የሩሲያ ግንኙነት ምርመራ ለማስቆም ሙከራዎች አድርገዋል ተብሎ በቀረበው ጉዳይ ላይ የደህንነትና የፍትህ ሚኒስቴር ባለሥልጣናትም ቃል አዳምጠዋል። ሴናተር ማርክ ዎርነር እንዲህ ሲሉ ነበር የጠየቁት።
Can you set the record straight about what happened or didn't happen?
ሁኔታውን በትክክል ልታስረዱን ትችላላችሁ? ስለሆነውም ስላልሆነውም?
አድሚራል ማይክል ሮጀርስ የብሔራዊ ጸጥታ ኤጀንሲው ዳይሬክተር ይመልሳሉ።
I am not going to discuss the specifics of any interaction or conversations I may have
with the United States President ጋር የተካሄዱ ውይይቶችን በተመለከተ ምንነታቸውን በዝርዝር አልናገርም።
የብሔራዊ ጸጥታ ኤጀንሲ ዳይሬክተር አድሚራል ማይክል ሮጀርስ አክለው ግን ሁኔታውን አጠቃለው በዚህ መልኩ አስረድተዋል።
I have never been directed to do anything I believe to be illegal, immoral, unethical or inappropriate.
ህገወጥ ስነምግባር የጎደለው ወይም ትክክለኛ ያልሆነ ስራ እንዳከናውን ታዝዤ እንደማላውቅ አምናለሁ። እስከማውቀው ድረስም በዚሁ ተመሳሳይ የስራ አገልግሎት ዘመኔ ተጽዕኖ የደረሰብኝን ጊዜ አላስታውስም።
የደህንነት ኮሚቴው ሴናተሮች ግን የሚለቁ አልሆነም። ጥያቄዎችን በተለያየ መልኩ ማቅረባቸውን ቀጥለዋል። የፍሎሪዳው ሪፐብሊካን ሴናተር ማርኮ ሩቢዮ
Have you ever been asked to say something that isn't true?
እውነት ያልሆነ አንዳች ነገር እንዲናገሩ ተጠይቀው ያውቃሉ?
አድሚራል ማይክል ሮጀርስ መለሱ።
I stand by the comment I just made to you, sir.
በቀድሞ መልሴ እጸናለሁ።
ከዚያ በኋላ ተስፋ መቁረጥ መጣ። ሴናተር አግነስ ኪንግ የሁለቱም ፓርቲዎች አባል ያልሆኑ እንደራሴ ናቸው።
You swore that oath to tell us the truth, the whole truth and nothing but the truth.
እርሶ ቃለ መሐላ ፈጽመዋል። እውነቱን እናገራለሁ፣ እውነቱን እንጂ ሌላ አልናገርም ብለዋል። እና ዛሬ ያንን የገቡትን ቃል እንደማይጠብቁ ነው የሚናገሩት? ለመሆኑ በዚህ ኮሚቴ ፊት ቀርበው የመስክርነት ቃልዎን በትክክል ላለመስጠት ህጋዊ መሰረቱ ምንድነው?
የብሔራዊ ደህንነት ቢሮው ዳይሬክተር ዳን ኮትስ ይመልሳሉ።
I'm not sure I have a legal basis.
ህጋዊ መሰረት ይኑረኝ አይኑረኝ እርግጠኛ አይደለሁኝም።
የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሚ የጽሑፍ መግለጫ ግን ከፕሬዝደንት ትራምፕ ጋር ስላደረጓቸው ውይይቶች በሙሉ የተሟላ ዝርዝር ማስታወሻ መያዛቸውን አረጋግጧል። ፕሬዝደንት ዶናልድ ትራምፕም ባለፈው ምርጫ ውጤት ላይ ተጽዕኖ ለማሳደር ከሩሲያ ጋር ምንም አይነት ሴራ አልተፈጸመም ሲሉ ለረጅም ጊዜ በተደጋጋሚ ማስተባበያ መስጠታቸው ይታወቃል።
የሰሞኑ ግለት የዓለም አይኖችና ትኩረት ዋሽንግተን ላይ ናቸው። ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር፣ የሕግ ጠበቃና የዩናይትድ ስቴትስ ሕገ መንግሥት ምሁር፣ ስለዚህ ጉዳይ አጠር ያለ ትንታኔ ሰጥተውናል። ትዝታ በላቸው አነጋግራቸዋለች ማምሻውን።
ፕሮፌሰር አለማየሁ ገብረ ማርያም አስቀድሜ ስለ ሁልጊዜ ትብብሮ አመሰግናለሁ።
አመሰግናለሁ።
እሺ፣ እንግዲህ ዛሬ በዩናይትድ ስቴትስ ምክር ቤት ውስጥ እየተካሄደ ያለውን የኤፍቢአይ ማለትም የአሜሪካ የፌደራል ምርመራ ቢሮ የቀድሞ ዳይሬክተር የጄምስ ኮሚን የምስክርነት ሂደት በተመለከተ ማብራሪያ እንዲሰጡን ነው። እንደሚታወቀው ፕሮፌሰር አል ጄምስ ኮሚ ከሳምንታት በፊት ነው በፕሬዝዳንት ዶናልድ ትራምፕ ሳይጠበቅ ከስራቸው የተባረሩት። እንግዲህ ዛሬ ደግሞ በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የደህንነት ኮሚቴው ፊት የምስክርነት ቃል እየሰጡ ነው። ቀደም ብሎ ከወጣውም ቃላቸው የተወሰደው እንደሚለው ፕሬዝዳንት ትራምፕ ታማኝነትን እፈልጋለሁ፣ ታማኝነትን እጠብቃለሁ እንዳሏቸው በቀድሞ የብሔራዊ ጸጥታ አማካሪ ማይክል ፍሊን ጉዳይ የሚደረገው ምርመራ እንዲቆም ፍንጭ እንደሰጧቸው ነውና ይህንን ከህገ መንግስቱ አንጻር በተለይም ይሄ ሶስቱ የመንግስት አካላት የሚባሉት ከነሱ አንጻር ቢያብራሩልን የሁለቱን ግንኙነት ለህዝብም ይሁን ለህገ መንግስቱ ያላቸውን ታማኝነት።
እሺ እንግዲህ ይሄ በህገ መንግስቱ በጣም አጣያቂ ነገር ነው። አንቺም እንደጠቀሽው ፕሬዝዳንቱ ምናልባት ያላቸውን ስልጣን የተላለፉ ይመስላሉ። ለምንድን ነው ብንል አንደኛ FBI የፌደራል የፖሊስ ምርመራ ክፍል በህግ እንደተቋቋመ ራሱን በገለልተኝነት ማከናወን የሚችል አካል ነው። ማናቸውም ሰው FBI በሚሰራው ስራ ላይ ገብቶ ምክንያቱም የወንጀል ምርመራ ስለሆነ ከባድ ነገሮችን ስለሚመለከት ተጽዕኖ ለማድረግ ወይንም ሌላ ሙከራ አድርጎ ምርመራውን ለማጨናገፍ obstruction of justice ይባላል። ማድረግ ራሱ ተመጠነ ህግ አለ። በ18ኛው ድንጋጌ ክፍል 1503 ላይ የሚናገረው ይሄንን ነው። ማናቸውም ሰው በዛቻም ሆነ በሙከራ በተጽዕኖ በሙስና በማናቸውም ነገር አንድ የወንጀል ምርመራን ቢያጨናግፍ ተቀጭ ይሆናል ነው የሚለው። እንግዲህ እዚህ ላይ ተማከን እንደሆነ እርግጥ FBI ኤግዜኪቲቭ ዲፓርትመንት ወይንም አስፈጻሚው ስር ስለሆነ በፕሬዝዳንቱ ስር ነው የሚሰራው። ግን ሙሉ በሙሉ ገለልተኝነት አለው። የሚሰራውንም ስራ በራሱ ነው የሚሰራው። በሚሰራው ምርመራ ማለት ነው። ለፕሬዝዳንቱ ሆነ ለጠቅላይ አቃቤ ህጉም ማቅረብ የለበትም። ፍጹም ሙሉ በሙሉ ገለልተኛ የሆነ ነው። እዚህ ላይ እንግዲህ ፕሬዝዳንቱ ጋር ንግግር ያደረጉ የተባለውና አንቺም የጠቀሻቸው አንዳንድ ነገሮች የሚጠቁሙት ምንድን ነው? ፕሬዝዳንቱ ራሳቸው ስራውን ተወደዋለሁ የሚልም ነገር ጠይቀዋል። ፍሊንን የተባለውን ስለ ሩሲያም ምርመራውን ምን ያለ ብታቁም፣ እነዚህ ነገሮች በሙሉ ወደ ህግን ማጨናገፍ ወይም ኦብስትራክሽን ኦፍ ጀስቲስ ጋር የሚያመዝኑ ነገሮች ስለሆኑ ፕሬዝዳንቱን በህግ ሊያስጠይቁ ይችላሉ። ህግ በላይነት ያለበት ስለሆነ ራሱ ፕሬዝዳንቱ ተጠያቂ ነው። ለዚህ ደግሞ ሌላ ማስረጃ ማቅረብ እንችላለን። በ1973 ላይ በአውሮፓ አቆጣጠር ፕሬዝዳንት ኒክሰን ተመሳሳይ የሆኑ ነገሮችን አድርገው ነበር። ይሄ ምንድን ነው? ሁለት አቃቢ ህጎች ምርመራውን እያቀረቡባቸው ሲመጡ፣ በተለይም ደግሞ እሳቸው በግል በሚስጥር የሚቀርጹት የነበረውን ማስረጃ አምጡ በተባሉበት ጊዜ አላመጣም በማለት ለማጨናገፍ ምርመራውን ለማጨናገፍ ሲሉ እነዚህ ሁለት ታላቅ አቃቤ ህጎች ከስራ አባረሯቸው። በዛ ጊዜ ነው እንግዲህ ኢምፒችመንት የሚባል ነገር የመጣባቸውና ከስራ ሊወገዱ የቻሉት።
አንድ ሌላ ጥያቄ አለኝ ፕሮፌሰር አል፣ ይሄ ቼክስ ኤንድ ባላንስ ወይንም የመንግስት አካል ልዩነት በሌለበት ሁኔታ ወይንም በህገ መንግስቱ ላይ ለወጉ ተቀምጦ ስልጣን ግን በማዕከላዊነት በአንድ ቦታ በተሰባሰበ ሁኔታ እንዲህ አይነቱ ነገር በጄምስ ኮሚ እና በፕሬዝዳንት ዶናልድ ትራምፕ መካከል የተከሰተው ነገር ቢከሰት ምንድነው ሁኔታው የሚሆነው?
እሺ እንግዲህ እዚህ ላይ ማስተዋል ያለብን ህገ መንግስት ለብቻው ምንም ዋጋ የለውም። ህገ መንግስት ሊሰራና ህይወት ሊኖረው የሚችለው ገለልተኛ ዳኝነት ሲኖር ነው፣ ገለልተኛ አቃቤ ህግ ሲኖር ነው፣ ገለልተኛ የፍትህ አስተዳደር ሲኖር ነው። ስለዚህ እነዚህ በሌሉበት ቦታ ህገ መንግስት አለ ብሎ መናገር ቧልትና ጨዋታ ነው ብዬ ነው የምገምተው። ምክንያቱም አብዛኛውን ጊዜ በአፍሪካ ውስጥ ዳኞቹ የሚሰየሙት የፓርቲ የገዥው ፓርቲ አባላት ስለሆኑ ነው። በዝምድና ነው ወይንም በጓደኝነት ነው ወይንም ታማኝነት ስላላቸው ነው። እነዚህን የመሳሰሉት ነገሮች ስላሉ እነሱ ደግሞ የዚህን አይነት ፍትህ ገለልተኝነት በሆነ መንገድ ሊሰጡ አይችሉም። እንዲሁም እዚህ ላይ ቀደም አድርገሽ የጠቀስሽው አንድ ነገር አለ። ለምሳሌ ፕሬዚደንት ትራምፕ ከአንተ ታማኝነትን ነው የመሳሰሉትን ነገሮች ጠይቀዋል። እነዚህ ታማኝነት ምናልባት በአፍሪካና በሌላ ሀገሮች ሊሰሩ ይችላሉ። እዚህ ሀገር ግን ታማኝነት አይደለም ዋና የሚሰራው። የሚሰራው ምንድን ነው? ለህጉ መቆምና በህጉ ስነስርዓት መስራት፣ ለህገ መንግስቱ ዋና ታማኝነት ሲኖር ማለት ነው። ስለዚህ ፕሬዝደንት ማለት አምሳለ ዋናው ታማኝነት ለህገ መንግስቱ ነው። ይሄም ደግሞ እናረጋግጠው በመንድነው ማናቸውም ሰው ከጠበቃ ጀምሮ ለፌደራል መንግስት ለማናቸውም መንግስት ስራ ለሚሰሩ ሰዎች በሙሉ ቃለ መሐላ እንወስዳለን ወይንም ቃለ መሐላ ይወሰዳል። ይሄም እንድነው የሚለው ከማናቸውም በላይ ህገ መንግስቱን እንመክታለን፣ ህገ መንግስቱን እንደግፋለን፣ ህገ መንግስቱን ከማናቸውም በላይ እንጠብቃለን የሚል ማናቸውም በህግ ፊት የሚሰራ ሰው የዚህን አይነት ቃለ መሐላ ወስዷል። ስለዚህ እንደዚህ እስከሆነ ድረስ ዳኞች ቢሆኑ ለምሳሌ በአፍሪካ ውስጥ ታማኝነታቸው ለህገ መንግስቱ መሆን አለበት፣ ለህጉ መሆን አለበት እና ማዳላት በሌለበት የማስተዳደር ዋና ስራቸውና እምነታቸውም ታማኝነታቸውም ለዚህ ነው። እነዚህ ነገሮች ግን በአፍሪካ ውስጥ የሉም በአሁኑ ጊዜ በብዙ ቦታ። ስለዚህ የህግ በላይነት ሊኖር አይችልም። በስም ሊኖር ይችላል፣ ህገ መንግስት ተብሎ ሊጻፍ ይችላል። ግን ገለልተኛ ዳኞች እስከሌሉ ድረስ፣ ገለልተኛ ፍትህም አስተዳደር እስከሌለ ድረስ እነዚህ ነገሮች ጨዋታና ባልት ወይም ህዝብን ማወናበጃና ማታለያ ናቸው ብዬ ነው ማምን።
ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር፣ የህግ ጠበቃ፣ የአሜሪካ ህገ መንግስት ምሁር፣ አመሰግናለሁ።
እኔም አመሰግናለሁ። መልካም ቀን ለሁላችሁ።
እሺ፣ እግዜር ይስጥልኝ።
ፕሮግራማችን ይቀጥላል። አድማጮች፣ አሁንም ከዚህ ዓለምን እያነጋገረ ካለው የኤፍቢአይ ዲሬክተር ምስክርነት ጉዳይ አንወጣም፣ ግን ከምክር ቤቱ ወጣ እንላለን፣ ከስቱዲዮም ወጣ ልንል ነው። ይህን የዲሬክተር ኮሚን ምስክርነት እዚህ ዋሽንግተን አካባቢ በሚገኙ መዝናኛ ቤቶች አያሌ ህዝብ አይኑን በየቴሌቪዥኑ መስኮት ሰክቶ ሲከታተል ነው ያረፈደው። እኛ ደግሞ ይሄን ለእናንተ እንዲያደርስ ሄኖክ ሰማእግዜርን ላክ ነው። ቀጥል ሄኖክ።
እንደምን አመሻችሁ። እንግዲህ የፖለቲካ ዘገባውን አስቀድማችሁ ሰምታችኋል። እኔ የመጣሁት የፖለቲካ ድራማውን በተለይ አሜሪካውያን እንዴት እየተከታተሉት እንደሆነ ለመግለጽ ለማብራራት ነው። እንግዲህ የቀድሞ የፌዴራል ምርመራ ቢሮ ስራ አስኪያጅ ጄምስ ኮሚ በሴኔት ፊት ቀርበው የሚሰጡትን አሁን ከፊት ለፊት እንዲያውም የውጭ ጨባ እየሰማችሁ ነው። አሜሪካውያኑ ይህንን የፖለቲካ ሂደት ልክ እንደ ፊልም ነው እየተከታተሉት ያሉት። ብዙ ጥያቄዎች አሏቸው፣ መመለስ ያለባቸው ጥያቄዎች ብለው የሚያስቧቸው በየቡና ቤቶች እና የቁርስ ቤቶች ተሰብስበው በጣም ረጃጅም ሰልፎች ባሉባቸው ሁኔታዎች እየተከታተሉ የሚገኙት አሜሪካውያን በተለይ እዚህ የሚገኙ ዋሽንግተን ዲሲ ከተለያዩ የአሜሪካ ግዛቶች የተሰባሰቡ በፖለቲካ ስራ ወይም በመንግስት የሚሰሩ በፖሊሲ የሚሰሩ ስለሆኑ ፖለቲካን የግል ኑሯቸውና የዕለት ዕለት ኑሯቸው አድርገው የሚመለከቱ በመሆናቸው ሁኔታውን በጣም ከባድ አትኩሮት ሰጥተውና ላልተመለሱ ጥያቄዎች መልስ እንሻለን በሚል እየተከታተሉ የሚገኙት ሁኔታ ነው ያለው። አሁን የምገኘው ደፊስ የሚባል የአይሪሽ ጠላ ቤት ነው። እንደ ወደ ውስጥ ገብቼ ያለውን ስሜት እየተከታተሉት እያጨበጨቡም እየሳቁም ሁኔታዎችንም በአትኩሮት እየተከታተሉ ነው የሚገኙት አሜሪካውያን።
ሄኖክ፣ እንግዲህ ዛሬ የስራ ቀን ነው፣ ሐሙስ ነው። አንተ እንደነገርከን ደግሞ በርካታ ሰዎች በስፍራው አሉ እና ይሄ ጉዳይ ምን ያህል አሳሳቢ ቢሆን ነው ከስራም ጭምር ቀርተው ለመከታተል እያደረጉ ያሉት? እና ያነጋገርካቸው ሰዎች አሉ፣ ምን አስተያየት ይሰጣሉ የምስክርነት ቃሉ ሲሰማ? እንዳልከውም እንግዲህ ከትላንትና ጀምሮ ልክ እንደ ድራማ እንደ ፊልም፣ አንዳንዶች ስካንድልንም ጭምር እየጠቀሱ እንደ ፊልም እያየ ነው ያለ ነገር ነው እያሉ ነው። እና ያነጋገርካቸው ሰዎች አሉ?
አዎ፣ እንደ ፊልም የሚመልከቱት እንጂ ሁኔታውን በጣም ከባድ ቁም ነገር ሰጥተውት ነው እየተከታተሉ ያሉት። ዩናይትድ ስቴትስ በዓለም ዙሪያ የምትመካበት የዴሞክራሲ ሂደቷና ተቋማቷ ናቸው። እነኚህ ተቋሞች ላይ የራሻ መንግስት ጣልቃ ገብነት ካለ ማወቅ ይፈልጋሉ። ይሄ ጣልቃ ገብነት ደግሞ ምን ያህል ጥልቀት እንዳለው መረዳት ይፈልጋሉ። ይሄ ጣልቃ ገብነት ካለ ምን ያህል ዶናልድ ትራምፕ የምረጡኝ ዘመቻ ጋር የተገናኘ እንደሆነ፣ ከምረጡኝ ዘመቻው ደግሞ ምን ያህል በስልጣን ተዋረድ ምን ያህል ከፍተኛ ባለስልጣናት በዚህ ሁኔታ ውስጥ ተሳትፈዋል የሚለውን ሴናተሮችም ከፍተኛ ለረጅም ጊዜ በሴኔቱ ያገለግሉ ሲጠይቁ የነበሩ ጥያቄዎች ናቸው። በእርግጥ አንዳንዶቹ ጥያቄዎች ለሕዝብ ይፋ የማይደረጉ ምስጢራዊ ከፍተኛ ምስጢር የሆኑ መረጃዎች ስለሆኑ አሜሪካውያን ለእነሱ መልሶችን ላያገኙ ይችላሉ፣ አላገኙምም። ነገር ግን በሂደቱ ውስጥ የተረዷቸው መረጃዎች እንዳሉ ነው ሲገልጹ የነበሩ። በአጠቃላይ ግን ያነጋገርኳቸው በጣም በርካታ ከአፍሪካም የመጡ የአሜሪካዊ ዜግነት የወሰዱ ከኢትዮጵያም የመጡ የአሜሪካዊ ዜግነት የወሰዱ እዚህ ተወልደው ያደጉ አሜሪካውያንም በአጠቃላይ ይሄ የፖለቲካ ሂደት ተጠያቂነቱ ምን ያህል ርቀት ሊሄድ እንደሚችል ለመረዳት እንደሚፈልጉ ለማወቅ እንደሚፈልጉና ይሄ የተጠያቂነት ሂደት ደግሞ ህዝቡን ያማከለ የህዝቡን መረጃ የማግኘት መብት የተጠበቀ መሆን እንዳለበት ነው ሲገልጹልኝ የዋሉት።
የዩናይትድ ስቴትስ የወቅቱ ፖለቲካና የግለት አካባቢዎች የቀድሞው የኤፍቢአይ ዋና ዳይሬክተር ጄምስ ኮሜ የእማኝነት ቃል ለሕግ መወሰኛ ምክር ቤቱ የመረጃና የስለላ ኮሚቴ። እነዚህ ንግግሮች ይቀጥላሉ። በመጪዎቹ ቀናት በተለያዩ ዘገባዎች እንመለስባቸዋለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ወደ ኢትዮጵያ መለስ ስንል የ1997ን የኢትዮጵያ ሀገር አቀፍ ምርጫ ተከትሎ ተከስቶ በነበረው ቀውስ ሰኔ 1997 ዓመተ ምህረት ልክ የዛሬ 12 ዓመት መሆኑ ነው። ዛሬ በመንግስት ታጣቂዎች የተገደሉ ዜጎች 12ኛ ዓመት መታሰቢያ ዛሬ በመላ ኢትዮጵያ አንድነት ድርጅት መኢአድ ጽህፈት ቤት ተዘክሯል። የመኢአድ መሪ ገዢው ፓርቲ ከዚህ ጥፋቱ እንዲማር ጥሪ እናቀርባለን ብለዋል። የሰማያዊ ፓርቲ መሪ ደግሞ የህግ ተጠያቂነት እስኪሰፍን ድረስ መግደል አይቆምም ሲሉ ስጋታቸውን ገልጸዋል።
ለነጻነቱ ጉዞ የነሱ ደም የነሱ አጥንት የነሱ ስጋ መረማመጃ ስለሆነ ለኔ ለናንተ ለኢትዮጵያ ህዝብ ስለሞቱ እምናስታውሳቸው መሆኑን መግለጽ ፈልጋለሁ። የንግግሬ ዋና አላማ ግን ተጠያቂ እስከሌለ ድረስ ግድያ አይቆምም።
አቶ የሸዋስ አሰፋ የሰማያዊ ፓርቲን ሊቀመንበር ነው የሰማችሁት። ክቡራትና ክቡራን፣ ዝርዝር ያለ ዘገባ ይኖረናል። አሁን ወደ ተከታዩ የመጽሔት ርዕስ እንሸጋገራለን።
ቀደም ሲል ያስተዋወቀው የኢትዮጵያ ጉዳይ ነው ቀደም ሲል የተሰማው። ወደ ውጭ ወደ መጽሔቱ ስናልፍ ደግሞ የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ባለፈው ሚያዝያ ወር ባደረጉት ጥሪ መሰረት ዛሬ በአገሪቱ ምርጫ እየተካሄደ ነው። ብሪታንያ ከአውሮፓ ህብረት ስለመውጣት ጉዳይ ድርድር በሚካሄድበት ወቅት ጠንካራ ውክልና እንዲኖራቸው ነው ምርጫው እንዲካሄድ ጥሪ ያቀረቡት። ይሁንና የብሪታንያ ዋና ተቃዋሚ ድርጅት የሆነው ሌበር ፓርቲ ክፍተቱን እየሞላ በመሆኑ በከፍተኛ ድምፅ የማሸነፋቸው ጉዳይ እየደበዘዘ ነው። የምርጫው ዘመቻ በተከታታይ በተካሄዱ የአሸባሪዎች ጥቃት ምክንያት ትኩረቱ ደብዝዟል ሲል ዘጋቢያችን ሄንሪ ሪጅዌል ከለንደን በላከው ዘገባ ጠቅሷል። አዳነች ፍሳዬ ታቀርባለች።
ጠቅላይ ሚኒስትር ቴሬዛ ሜይ ትላንት የለንደን ገበያን በጎበኙበት ወቅት የተቃዋሚ ፓርቲ ደጋፊዎች በእሳቸው ላይ ተቃውሞ አሰምተዋል። በሁለት ወራት ውስጥ 3 የአሸባሪዎች ጥቃቶች ከተከሰቱ በኋላ ሜይ ሽብርን መዋጋት የወግ አጥባቂው ፓርቲ አብይ አጀንዳ እንዲሆን አድርገዋል። የሰብአዊ መብት ህጎቻችን ይህን ከማድረግ የሚያቆሙን ከሆነ ለማድረግ እንድንችል ህጎቹን እንለውጣለን ያሉት ቴሬዛ ሜይ። የተቃዋሚው ሌበር ፓርቲ መሪ ጀረሚ ኮርቢን ግን ይህን አባባላቸውን ነቅፈዋል።
ለዲሞክራሲ አደጋ በሆኑ ተግባሮች ላይ የሚኖረው አያያዝ ዲሞክራሲን በመቀነስ ሳይሆን አደጋውን በማስወገድ ነው። ይህም ማለት ለፖሊስ ኃይልና ለጸጥታ አገልግሎቶች አስፈላጊውን በጀት ማቅረብ ነው።
ቀደም ብለው የወጡ የምርጫ ሀዞች ገዢው ወግ አጥባቂ ፓርቲ በሰፊው ድጋፍ እንደሚያሸንፍ አመላክተው ነበር። ከቅርብ ቀናት ወዲህ ግን በጥቂት ነጥቦች ወደ መበላለጥ ወርዷል። በለንደን የፖለቲካ ፕሮፌሰር አን ቤግ
If she does no better than David Cameron did in 2015, it will be deemed as a...
Theresa May, David Cameron, አቻምና ካገኙት ድምጽ የተሻለ ካላገኙ በስተቀር እንደ ትልቅ ሽንፈት ይታይባቸዋል። ጀረሚ ኮርቢን አብዛኛዎቹ ሰዎች ከገመቱት በላይ በጣም የተሻለ ውጤት እያገኙ ነው።
በምርጫው ውድድር 3ኛውን ቦታ የያዙት የብሪታንያን ከአውሮፓ ህብረት መውጣት የሚቃወሙት ሊበራል ዲሞክራቶች ናቸው። ተንታኙ የንቤግ ግን ሀገሪቱ ጉዳዩን አልፈዋለች ይላሉ።
ኢኮኖሚ፣ ብሔራዊ ጤና ጥበቃና የፓርቲ አመራሮች ጥያቄ ናቸው በአሁኑ ወቅት ዋናዎቹ ነጥቦች። ከአውሮፓ ህብረት የመውጣቱ ጉዳይ አሁን በአገሪቱ በአንገብጋቢነት የሚታይ አይደለም።
ጽንፈኛው ቀኝ የብሪታንያ ነጻነት ፓርቲ ብዙም ድጋፍ አላገኘም። አሁን ብሪታንያ ከአውሮፓ ህብረት የመውጣቷ ጉዳይ ያለቀለት በመሆኑ የነጻነት ፓርቲ ደጋፊዎች ወደ ወግ አጥባቂዎች ሄደዋል። ጠቅላይ ሚኒስትር ሜይ ብሪታንያ ከአውሮፓ ህብረት ስለመውጣቷ ጉዳይ ድርድር በሚያካሂዱበት ወቅት ጠንካራ ውክልና እንዲኖራቸው እንደሚፈልጉ ነው የገለጹት። የፖሊቲሾም ድረገጽ አዘጋጅ ኬቪን ሹፌልድ
ከምን ጊዜም የተለቀ ውይይት ይጠብቆታል። ማንኛውም የብሪታንያ መንግስት ለትውልዶች ያህል ያልተከሰተ ምናልባትም ከሁለተኛው የዓለም ጦርነት ወዲህ ባልተለየ መልኩ ትልቅ ድርድር ነው የሚጠብቆት።
የድምፅ መለኪያ ሀዞች ባመለከቱት መሰረት ወግ አጥባቂው ፓርቲ ቢያሸንፍ ለስኮትላንድ ነጻነት ድጋፍ ሊያጠናክር ይችላል። ብሪታንያ ከአውሮፓ ህብረት ለመውጣት በወሰነችበት ወቅት ገዢው የስኮትላንድ ብሔራዊ ፓርቲ ከብሪታንያ ስለመገንጠል ጉዳይ ድጋሚ ሬፈረንደም ወይም ህዝበ ውሳኔ እንዲካሄድ እየጠየቀ ነው።
አብዛኛው የስኮትላንድ ህዝብ አሁን ህዝበ ውሳኔ የማካሄድ ፍላጎት የለውም። ከሶስት ዓመታት በፊት ውሳኔ የሰጠበት ጉዳይ በመሆኑ
ብሪታንያ በአሁኑ ወቅት ብዙ ተግዳሮቶች ተደቅነውባታል። አሸባሪነትን፣ ከአውሮፓ ህብረት አባልነት መውጣትን፣ ምናልባትም የሀገሪቱ መገንጠልን የመሳሰሉት ችግሮች አፍጠውባታል። እያንዳንዳቸው የሀገሪቱ ፓርቲዎች የተለያዩ መፍትሄዎች እያቀረቡ ናቸው።
ከአውሮፓ ወደ አፍሪካ እንመለስና ወደ ደቡብ አፍሪካ እናዝግም። የትናንቱ ምሽትና ሌሊት እንዲሁም ዛሬ ለደቡብ አፍሪካ ደቡባዊ አካባቢ ጥሩ ጊዜ አይደለም። በደቡብ አፍሪካ ደቡባዊ ጫፍ ላይ በተነሳው እጅግ የከፋ ማዕበል በሺዎች የሚቆጠሩ ሰዎች መፈናቀላቸውን ጆሃንስበርግ የምትገኘው ሪፖርተራችን አኒታ ፓውል ዘግባለች። ማዕበሉ ኬፕታውን ከተማን ከመታ በኋላ ወደ ባህር አዋሳኝ አካባቢዎች ተንሰራፍቶ ሰደድ እሳት ማስነሳቱና የባህር ዳርቻዎችን የቱሪዝም ከተማ ናይሰናን ስፋት ያለው አካባቢ ማውደሙ ታውቋል። በማዕበሉ ምክንያት የስምንት ሰው ሕይወት መጥፋቱን ባለሥልጣናቱ ተናግረዋል። ናይስና ከተማ የሚገኘው የዌን ባደን ቤተሰብ የትናንቱን ሌሊት ያሳለፈው እጅግ በበረታ ድንጋጤና ሁካታ ነበር። ዛሬም የሚገኘው በከፍተኛ ጭንቀት ላይ ነው። እንዲህ አይነት የከፋ ማዕበል ባለፉት 30 ዓመታት አልታየም። ኬፕታውን ከተማ የነበሩት ባደን ወደ 500 ኪሎ ሜትር ገስግሰው ናይስና ከተማ ከገቡ በዚያ ያለውን ቤተሰባቸውን ሁኔታ ለማወቅ ሲማስኑ ልክ ማዕበሉ ከመነሳቱ ከጥቂት ሰዓታት በፊት ከተፈናቀሉ ቁጥራቸው ወደ 10,000 የሚጠጋ ሰዎች መካከል መሆናቸውን አወቁ። የቤተሰባቸው አባላት
I've lost everything. When I say I've lost everything, my kids were lucky to get out because the fire actually caught them.
ሁሉንም ነገር አጥቻለሁ ስል ግን ልጆቼ ማምለጥ በመቻላቸው በጣም እድለኛ ነኝ። ምክንያቱም እሳቱ የተነሳው እነርሱ ቤት ውስጥ ሆነው ነበር። ገንዘባችን፣ ልብሳችን ሁሉ ቤት ውስጥ ነበር። ሁሉም ነገር ነው የወደመው ስል ሁሉም ነገር ማለቴ ነው። አሁን ያስጨነቀኛለሁ ቢያንስ ለመጪዎቹ ጥቂት ቀናት ልጆችንና ሚስቴን እንዴትና የት ማስጠለል እንደምችል ነው።
ደቡብ አፍሪካ ውስጥ ክረምት በገባ ጊዜ በተለያዩ አጋጣሚዎች የከፋ የአየር ሁኔታ እንደሚከሰት የተናገሩት የሀገሪቱ የአየር ሁኔታ አገልግሎት ተንባይ ዲፖ ታዋና በዘንድሮው የአየር ሁኔታ አስከፊነት በንፋስና በማዕበሉ በብርዱም መበርታት ግን እጅግ የደነገጡ መሆናቸውን ገልጸዋል።
ለምሽቱ ወደ አዘጋጀነው የመጨረሻ ትንታኔ እናልፋለን። ያረጀ ያፈጀ ሲል የገለጠው የአእምሮ ጤና ጥበቃ ስርዓት በአስቸኳይ መስተካከል ያለበት መሆኑን የሚያሳስብ አዲስ ሪፖርት ለተባበሩት መንግስታት ድርጅት ሰብአዊ መብቶች ምክር ቤት ቀርቧል። ሊሳ ሽላይም ከጄኔቫ ለቪኦኤ ባስተላለፈችው ሪፖርት እንደገለጠችው አዲሱ ሪፖርት አሁን ስራ ላይ ያለው ስርዓት ለአእምሮ ጤና ጠንቅ መሆኑንና የሕሙማን ሰብአዊ መብት እንደሚጥስ ያስገነዝባል። ቆንጅታዬ ታቀርበዋለች።
የአእምሮ ጤና በዓለም አቀፍ ደረጃ በጤና ስርዓቶች ውስጥ በከፍተኛ ደረጃ ችላ የተባለ ጉዳይ መሆኑን ነው የዚህ ሪፖርት አቅራቢ የሚናገሩት። ትኩረት ባገኘባቸው አካባቢዎችም ቢሆን የአእምሮ ሕክምናና እንክብካቤ መርሃ ግብሮች ለብቻቸው ተለይተው ሕሙማኑም ከሌሎች በተገለሉበት እንደሚካሄድ ነው የሚገልጹት። የአካላዊና አእምሮዊ ጤና መብት ልዩ መርማሪ ዴይነስ ፑራስ የአእምሮ ሕሙማን ሕክምናን በተመለከተ ስነ አእምሮዊ፣ አካባቢዋና ማህበራዊ ተጽዕኖችን ትኩረት ውስጥ ባለማስገባት ከመጠን በላይ በባዮሎጂካዊ ጉዳዮች ላይ መተማመኑ ጎጂ ነው ብለው ያስገነዝባሉ። የአእምሮ ህመም መድኃኒቶችን ከመጠን በላይ መጠቀም ውጤታማ ላለመሆኑ የማያጠራጥር ማስረጃ እንዳለም ይናገራሉ። በስፋት የሚሰራበት የአእምሮ ህመማንን በተቋማት ይዞ የማከሙ ስርዓት ጊዜ ያለፈበት መሆኑን የሚናገሩት የሪፖርቱ አቅራቢ ሰብአዊ መብታቸውንም ይጥሳል ብለዋል። የአእምሮ ጤና ጉዳተኞችን ተቋማት ውስጥ አግሮ ማስቀመጡ መቆምና ማህበረሰብን መሰረት ባደረገ የጤና ጥበቃ ስርዓት መተካት እንዳለበት ይህን ጥናት ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ያቀረቡት ልዩ መርማሪ ፑራስ አሳስበዋል።
The West investment is to invest in institutional care and I am very
የምዕራባውያን ትኩረት ተቋማዊ ጤና ጥበቃ ላይ ያመዘነ ነው። እኔ ደግሞ በግልጽ የምሟገተው የተቋማዊ ጤና ጥበቃ ላይ ማትኮር እንዲቀር ነው። ሰብአዊ መብትን የሚጥስና እጅግ በጣም ግዙፍ ወጪ የሚጠይቅ አሰራር ስለሆነ የ24 ሰዓት ሙሉ እንክብካቤም በመሆኑ
ማህበረሰባዊ መሰረት ያለው አገልግሎትም ቢሆን ወጪው ቀላል ባይሆንም ስነ ልቡናዊና ማህበራዊ ወይም የስነ አእምሮ እክል ጉዳተኞችን ሰብአዊ ክብራቸውን የሚጠብቅ እንደሆነ ነው የዚህ ሪፖርት አቅራቢ የሚያስገነዝቡት። እንዲህ ባሉት ተቋማት የህሙማንን ሰብአዊ መብት ጥሰት አይስፋፋም፣ ተስፋ የለኝም በሚል ስሜትም አይጠቁም ብለዋል። ማህበረሰባዊ የሆኑት ተቋማት የአእምሮአዊ ችግር ያላቸውን ሰዎች ከህብረተሰቡ አግልለው አይዙም። ይህ ደግሞ ለህሙማንም ሆነ ለአጠቃላይ ህብረተሰቡ የተሻለ እንደሆነ ይመክራሉ።
አሁን ከምሽቱ 3 ሰዓት ከ42 ደቂቃ መሆኑ ነው። አዲሱ ስቱዲዮአችን
41 ነው። ስቲፋይ
ለቀርባው ለቀጫን ካልተባለ በስተቀር ክብራትና ክብራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሐሙስ ሰኔ 1/2009 ዓመተ ምህረት ስርጭታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ በተጨማሪ መከታተል ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከታተሉን፣ አስተያየቶቻችሁን ስጡ፣ ተሳተፉ። ቴክኒሻኑ ቶማስ ብላንዴት ነው፣ ፕሮዲውሰሩ ንጉሡ ታምሬና እንዲሁም ረዳቱ ፋሲል ገበየሁ፣ የምናስተናግዳችሁ ሶሎሞን አባተና
አዲሱ አበበ ነን።
አሁን ከእናንተው የስልክ አስተያየቶች ጥቂቱን እናሰማችሁ።
ሰላም ለሚዲያዎች እንደምን አላችሁ? ሰላም ናችሁ ወይ? የዘወትር አድማጫችሁና የሚወዳችሁ አንደበታችሁ ነኝ። በጣም የሚገርመው ነገር ሁልጊዜ ዜና ሳነቡ ባገኘው ጊዜ ሰማለሁ፣ በመኪና አደጋ ተገደሉ፣ በጎርፍ አደጋ ተገደሉ። ለመሆኑ እንዴት ነው በጥይት ነው እንጂ ተገደሉ ሊባል የሚገባው? በጎርፍ አደጋ ሞቱ፣ በመኪና አደጋ ደግሞ ተገልብጦ ህይወታቸው አለፈ ቢባል ስሜት አይሰጥም ወይ? ተገደሉ በመሳሪያ ነው ብዙ ጊዜ የምንሰማው። እና ሲንደው አማርኛ ማውጫዎች ተማክሩ ጥሩ ነው። እንደገና ሉላ ቴሌፎን አቅርበ ስታነጋግር ያው ጥያቄዎች እንግዲህ ብዙ ሰዎች ጠይቀው የጨረሱብኝ ይመስላሉ፣ ግን በጣም ጥሩ ነው። ፈታፈታ የሚለውን አበዛው ትንሽ። ሰላሙንልኝ ቻወዳችኋል።
እኔ ሰላም ለእናንተ ይሁን ይያልኩኝ ዛሬ ማቀርበውን አስተያየት መቼም ታቀርቡልኛላችሁ ብዬ በተስፋ እየጠበቅኩ ነው። በሁለት ሐሳቦች ላይ ነው በማክሲም ዜና ዘገባችሁ ሁለት ሐሳቦች አሉ። እነዚህም አንደኛው በተባበሩት መንግስታት የሰብአዊ መብቶች ክፍል ጄኔቭ ላይ በሚደረገው ስብሰባ ላይ የዩናይትድ ስቴትስ በተባበሩት መንግስታት አምባሳደር ሆኖ የተናገሩትን ነው። ይሄም ምንድነው ቬንዙዌላ ከተባበሩት መንግስታት ሰብአዊ መብቶች ጉባኤ ተውጣ ብለው ሲናገሩ ሰምቻለሁ። ብዙ ነገር ተክሰው እዚህ ቦታ ልትወከልም ልትገባ ማይገባትም ብለዋል። እንደው ባለፉት አመታቶች እና ባለፉት ዘመናቶችም ሆነ አሁን በቅርብ ጊዜያቶች በኢትዮጵያ ውስጥ የተካሄዱት የሰብአዊ መብቶች ጥሰቶች በኦሮሚያ በይበልጥ በአማራው ክልል፣ በደቡብ ህዝቦች፣ በምስራቁ የኢትዮጵያ ክፍል፣ በምዕራቡ የኢትዮጵያ ክፍል፣ በአጠቃላይ በመሀል ሀገር ሁሉ ሳይቀር የተካሄዱት የሰብአዊ መብቶች ጥሰቶች የፈሰሰው ደም ያለቀው ህዝብ በእስር ቤት የታጎረው እስካሁን ድረስ በሰቆቃ ያለው ባልታወቁ ስርቤቶች ውስጥ ያሉት የግፍ ስቃዮች ሁሉ ምን ነው አልታያቸው? ያውም እኮ የሰብአዊ መብቶች ጉባኤ ውስጥ በተባበሩት መንግስታት ኢትዮጵያ ተወክላ ተቀምጣለች። ለምን አልታያቸውም? ያ ሁልጊዜም ጥቅም ማስከበር ነው። ሌላው ደግሞ ተጨማሪ ምንድን ነው? በጉድፍጭ ምክንያት ስለታገደው ሁኔታ ነው። እሱም ማሳስቧቸው የአሜሪካ ሴናተሮችና የምክር ቤት አባላቶች ተሰብስበው በዲሲ ለሚገኘው የኢትዮጵያ ኤምባሲ አቤት ብለዋል። ምን ነው ሌላ ጊዜም እንደዚህ አልተሰማቸውና አቤት ለማለት ጆሮ ዳባ ሊወጣ?
ከአሜሪካ ድምጽ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው። ክቡራትና ክቡራን አድማጮች እያደመጣችሁ ያላችሁት፣ ስለ አስተያየቶቻችሁ እናመሰግናለን። በተዘዋዋሪው የስልክ መስመራችን 2022059942 ውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ horn@voanews.com ነው አድራሻችን። ወደ ተከታዩ ዘገባ ወደ ኢትዮጵያ እናልፋለን።
የ1997ን የኢትዮጵያ ሀገር አቀፍ ምርጫ ተከትሎ በተከሰተው ቀውስ ሰኔ 1 ቀን በዛሬው ዕለት 1997 በመንግስት ታጣቂዎች የተገደሉ ዜጎች 12ኛ ዓመት መታሰቢያ ዕለት ነው ዛሬ። እናም በመላ ኢትዮጵያ አንድነት ድርጅት መኢአድ ጽፈት ቤት ተከብሯል። የመኢአድ መሪ ገዢው ፓርቲ ከዚህ ጥፋት እንዲማር ጥሪ ሲያቀርቡ፣ የሰማያዊ ፓርቲ በበኩላቸው ደግሞ የህግ ተጠያቂነት እስኪሰፍን ድረስ መግደል አያቆምም ይላሉ። መለስካቸው አማሃ ነው ዝርዝሩን የላከው።
ኢህአዴግ ስልጣን ከያዘ በኋላ ከ12 ዓመት በፊት ለሶስተኛ ጊዜ ተካሄደው የ1997ቱን አገር አቀፋዊ ምርጫ ተከትሎ በተፈጠረው ቀውስ ሳቢያ ሰኔ 1 ቀን 1997 በመንግሥት ታጣቂዎች የተገደሉ ዜጎች ዛሬ 12ኛ ዓመት መታሰቢያቸው ተከበረ። የመኢአድ እና ሰማያዊ ፓርቲ በመላው ኢትዮጵያ አንድነት ድርጅት ጽፈት ቤት ቅጽር ግቢ በጋራ ባዘጋጁት የመታሰቢያ በዓል ላይ የመኢአድ ሊቀመንበር ዶክተር በዛብህ ደምሴ አጭር መግቢያ ንግግር አድርገዋል። እንደሳቸው አባባል ኢህአዴግ ይህን አምባገነናዊ ተግባር የፈጸመው ስልጣኑን ለማስጠበቅ የሚችለው በመሳሪያ ኃይል እንጂ በህዝብ ድምፅ እንዳልሆነ በማመኑ ነው ብለዋል። አክለውም በዚህ ባህሪው ምክንያት እስከ ዛሬም በሀገሪቱ አስተማማኝ ሰላምና መረጋጋት እንዲሁም ከወረቀት ባለፈ በተጨባጭ የሚታይ የሀገር እድገት ማስመዝገብ አልቻለም ሲሉ ወቅሰዋል። በመጨረሻም ዋና የዕለቱ መልእክቴ ነው ያሉትን አስተላልፈዋል።
የዛሬ 12 ዓመት በ1997 ዓ.ም ሰኔ 1 ቀን በኢህአዴግ ታጣቂዎች ሰለባ የሆኑት የንጹሃን ዜጎቻችን የመስዋዕትነት ቀን በአሁኑ ሰዓት በሐዘን እየዘከርን ለወደፊቱ ገዢው ፓርቲ ኢህአዴግ ካለፈው ስህተቱ ትምህርት በመውሰድ በሀገር ደረጃ ለተከሰቱትም ሆነ ወደፊት ለሚከሰቱት ሀገራዊ ችግሮች የጠበንጃ ፈሙዝ በመፍትሄነት ማስቀመጡን በማቆም በሆደ ሰፊነት በመግባባትና በመቻቻል መርህ ለብሔራዊ እርቅ ሁኔታዎችን በማመቻቸት ችግሮችን ይፈታ ዘንድ ጥሪያችንን እያስተላለፍን የዛሬ 12 ዓመት በዚህ ቀን መስዋዕት የሆኑ የንጹሃን ዜጎች ቤተሰቦች አንድ ወቅት ታሪክ ሚዛናዊ ፍርድ የሚሰጥ መሆኑን እንዲገነዘቡ በዚህ አጋጣሚ ላረጋግጥላችሁ ወዳለሁ።
በዕለቱ የሰማዕታት የመታሰቢያ ዝግጅት የተሳተፈው የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ በበኩላቸው የመዝጊያ ንግግር አድርገዋል። በንግግራቸው በአጠቃላይ ፖለቲካዊ ግድያ የአገዛዝ ስርዓቶች አንዱ መለያ መሆኑን አስገንዝበዋል። ዕለቱ የሚታወስበትን መንፈስ አመልክተውም የሰማዕታት መታሰቢያ እሴት ነው ያሉትን ጠቁመዋል።
የምናስበው የምናስታውሰው በተሸናፊነት ባልቃሻነት በደካማነት እንዳልሆነ ግን ለመናገር ፈልጋለሁ። የምናስታውሰው እነዚህን ሰማዕታት የምናስታውሰው ለእኛ ስለሞቱልን ለነጻነቱ ጉዞ የነሱ ደም የነሱ አጥንት የነሱ ስጋ መረማመጃ ስለሆነ ለእኔ ለእናንተ ለኢትዮጵያ ሕዝብ ስለሞቱ የምናስታውሳቸው መሆኑን መግለጽ ፈልጋለሁ። የንግግሬ ዋና ዓላማ ግን ተጠያቂ እስከሌለ ድረስ ግድያ አይቆምም።
ከመታሰቢያ ባሉ ጎን አስተካከው አቶ የሽዋስ እንዳስተዋወሱት የመላው አማራ ህዝብ ድርጅት ወይንም ማህድ መስራች የነበሩት የፕሮፌሰር አስራት ወልደየስ አጽም በፊት ካረፈበት ከባለ ወልድ ቤተክርስቲያን ወደ ቅድስት ስላሴ ቤተክርስቲያን እንደሚዛወር አስተውቀዋል። እለቱም ወደፊት እንደሚገለጽ ተቆመዋል። በዚህ የሰማዕታት መታሰቢያ በዓል የጧፍ ማብራት ስነ ስርዓት ከመፈጸሙን ባሻገር አጥር ያለ ውይይት እንዲሁም የግጥም ንባብ ተሰምቷል። መለስካቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አፍሪካ ውስጥ ስላለ የሙስናና የወንጀል ቀለበት ይላል የዛሬው ርዕሰ አንቀጽ። ርዕሰ አንቀጹ ወደ መልእክቱ ሲገባ በዓለም እጅግ ተስፋ ሰጪ ከሆኑ በመጣኔ ሀብት በኩልም እጅግ ፈጣን እድገት እያሳዩ ካሉ አካባቢዎች አንዱ የሆነው ከሳሐራ በስተደቡብ ያለው የአፍሪካ ክልል በድንበር ዘለል የወንጀል መረቦች ጥቃት ስር ይገኛል። ሙስና ከመሳሪያዎቻቸው አንዱ ነው ይላል። ሙስና ባለጠጋም ደሃም ሀገሮችን በግልም ሆነ በመንግስት ዘርፎች ሁሉንም በተመሳሳይ ሁኔታ የሚጎዳ በየደረጃው የሚከሰት የስልጣን ብልግና ነው። ሙስና መተማመንን ያጠፋል። ሙስና ልማትን ይጎዳል። ሙስና በዲሞክራሲ ተቋማት ላይ ሊኖር የሚገባውን መተማመን ይሸረሽራል። ሙስና ገበያዎችን ያጠፋል። ሙስና የዋጋ ንረትን ያስከትላል። ሙስና መዋዕለ ንዋይ አፍሳሾችን ያስደነግጣል፣ ያርቃል። ሙስና የምጣኔ ሀብት እድገት እንዳይኖር ያደርጋል። በተለይ ደግሞ ልማትና እርምጃን በሚገታባቸው በማደግ ላይ ባሉ ሀገሮች ውስጥ ለሚገኙ ማህበረሰቦች አውዳሚ ነው ይላል ርዕሰ አንቀጹ። ሀተታውን በመቀጠል ገንዘብ ለማግኘት ገንዘብ ማውጣት አለብህ፣ ለሙስና ጉዳይ ሲሆን ደግሞ የምታወጣው እጥፍ መሆን አለበት። የወንጀል መረቦቹ እምነትና መፈክር ነው። በዓለም ዙሪያ ከአጠቃላይ የሀገር ውስጥ ምርት ከ8 እስከ 15 ከመቶ የሚሆነውን ድርሻ የሚወስደው ሀገር ዘለል ወንጀል እጅግ አጓጊ ነው። ወንጀለኞችና ሌሎችም የአደጋ መረቦች አካባቢያዊ ምጣኔ ሀብቶችንና ዓለም አቀፍ የገንዘብ ሥርዓቶችን ለማንቀዝና ለማበላሸት ጉዳይ በየዓመቱ በሚሊዮኖች ዶላሮች የሚቆጠር ገንዘብ እንደሚያፈሱ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፍ አደንዛዥ እጾችና ቅመማ ቅመም መቆጣጠሪያና ሕግን የማስከበር ጉዳዮች ቢሮ የብሔራዊ ደህንነትና የዲፕሎማሲ ጸረ ወንጀል መርሃ ግብሮች ከፍተኛ ዳይሬክተር ዴቪድ ሉና ተናግረዋል።
The proceeds of drug trafficking and other forms of illicit trafficking are fueling a dramatic increase in corruption among the very institutions.
አደንዛዥ እጾችና ቅመማ ቅመም እንዲሁም ከሌሎች ህገወጥ ዝውውሮች የሚገኘው የተጣራ ገቢ ወንጀልን እንዲዋጉ በተከፈቱ ተቋማት በራሳቸው ውስጥ ሙስና በከፍተኛ ሁኔታ እንዲንሰራፋ አድርጓል። የአንዳንድ የመንግስት ባለስልጣናት ከወንጀል መረቦች ጋር መመሳጠርና መተሳሰር የህገወጥ ዝውውር መስመሮች ከምዕራብ አፍሪካ የባህር ዳርቻ እስከ አፍሪካ ቀንድ ከሰሜን አፍሪካ ወደ ደቡብም እስከ ጊኒ ባህረ ሰላጤ እንዲዘረጉ አስችለዋቸዋል።
ዴቪድ ሉና አክለውም በእነዚህ ህገወጥ የዝውውር መስመሮች ላይ ባሉ ሀገሮች ውስጥ ሁሉ የወንጀሉ ዓለም ሰዎችና መረቦች እጅግ ቁልፍ ናቸው የሚባሉ ተቋማትንና ህግን የማስከበር ሥርዓቶችን እያነቀዙና እያሽመደመዱ የሁሉም ሰው ደህንነት አደጋ ላይ እንዲወድቅ እንደሚያደርጉ አሳስበዋል። ሀገር አቋራጮቹንና የተደራጁትን የወንጀል መረቦች ለመረበሽና ለመበጣጠስ ይላል ርዕሰ አንቀጹ፣ አፍሪካ ውስጥ ካሉ አጋሮቿ ጋር ለመተባበርና ለመስራት ዩናይትድ ስቴትስ ቁርጠኛ ነች። በሀገር ዘለል የወንጀል ድርጅቶች ላይ ፕሬዚደንት ዶናልድ ትራምፕ ያወጡትን የአፈጻጸም ትዕዛዝ ተግባራዊ ለማድረግ አጋሮቻችን የዛሬዎቹን አደጋ ደቃኝ መረቦችን ለመዋጋት ያላቸውን አቅም ለማጠናከር ዩናይትድ ስቴትስ ድጋፏን መስጠቷን እንደምትቀጥል ሚስተር ሉና አሳውቀዋል። ርዕሰ አንቀጹ መልእክቱን እንዲህ ሲል ዘጋ። የሀገራቸውን ሀብት የሚመዘብሩ ሌባ መሪዎች ወንጀለኞችና ሽብርተኞች የህገወጥ አድራጎቶቻቸው ፍሬ ተጠቃሚ እንዳይሆኑና እንቅስቃሴዎቻቸውን ለማስፈጸም ጉዳይ የሚጠቀሙበትን የገንዘብ አቅም እንዳያንቀሳቀሱ ለማድረግ በሁሉም ደረጃዎች ባለ ሙስና ላይ መዝመት አለብን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አርማጮች የማጠቃለያ ዜና አሰማለሁ። የቀድሞው የዩናይትድ ስቴትስ የፌደራሉ ምርመራ ቢሮ ዳይሬክተር ጄምስ ኮሚ ዛሬ በሴኔቱ የደህንነት ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል። የኤፍቢአይ ዳይሬክተር በዚህ ወቅት ለተለያዩ ጥያቄዎች ሁሉ መልስ እንደሰጡ ቀደም ሲል በስፋት መግለጻችን ይታወሳል። ሁከቱ ቡድን አልሻባብ በከፊል ራስ ገዛ አስተዳደር ፑንትላንድ ክልል ዛሬ ሐሙስ ባደረሰው ጥቃት 3 ከፍተኛ ወታደራዊ መኮንኖችን ጨምሮ በትንሹ 50 ሰዎች መሞታቸውን ወታደራዊ ባለስልጣናት ምንጮችና መሰክሮች ለቪኦኤ ገለጡ። በምንጮቹ ገለጣ መሰረት ከሟቾች መካከል ቢያንስ 45ቱ የፑንትላንድ ወታደሮችና 5ቱ ደግሞ የአልሻባብ አባላት ናቸው። የፑንትላንድ ደህንነት ሚኒስቴር መስሪያ ቤት ግን ከወታደሮቻችን ውስጥ የሞተብን የለም ይላሉ። አብዛኛዎቹ የሞቱት ሲቪሎች ናቸው ነው የሚሉት። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ባለፈው ሚያዝያ ወር ባደረጉት ጥሪ መሰረት ዛሬ በአገሪቱ ምርጫ እየተካሄደ ነው። ብሪታንያ ከአውሮፓ ህብረት ስለመውጣት ጉዳይ ድርድር በሚካሄድበት ወቅት ጠንካራ ውክልና እንዲኖራቸው ነው ምርጫው እንዲካሄድ ጥሪ ያደረጉት። የኢጣሊያ የፖሊስ አዛዥ ፈረንሳይና ስፓኝን ጨምሮ ከ8 አገሮች አቻዎቻቸው ጋር ሲሲሊ ላምፔዱሳ ውስጥ የሁለት ቀናት ስብሰባ አካሂደዋል። ውይይታቸው የሜዲትሬኒያን አካባቢ ኢሚግሬሽን፣ ሽብርተኝነትና የተደራጀ ወንጀል ዙሪያ ያተኮረ እንደነበር ተገልጧል። የኢራን የደህንነት ሚኒስቴር ዛሬ ይፋ ባደረገው መግለጫ በአገሪቱ ምክር ቤት ላይና በቀድሞ መሪ አያቶላ ሩሆላ ሆሜኒ መካነ መቃብር ላይ ጥቃት ያደረሱት ኢራናውያን ራሳቸው ናቸው ብሏል። እነዚህ ኢራናውያን እስላማዊ መንግስት ነን ከሚለው አማጺ ቡድን ጋራ የተቀላቀሉ እንደሆኑም ተገልጧል። የማይንማር ጦር ኃይል ዛሬ በሰጠው መግለጫ 102 መንገደኞችን እንደጫነ፣ ትናንት ረቡዕ ከጠፋው አውሮፕላን 10 ሰዎች አስክሬን ተገኝቷል። ከአውሮፕላኑ ስብርባሪ ጋርም ሌሎች እቃዎች እንደ ሻንጣ መሰል መገኘታቸው ታውቋል።
አመሰግናለሁ አዲሱ። ለሰዓቱ ዋና ዋናም ለማጠቃለያ ዜናውም አጠራጠር ያሉ መረጃዎችን እናካፍልና እንሰናበት ከዚህ ስቱዲዮ። አዲሱ ከኢትዮጵያ ብሔራዊ ባንክ ዌብሳይት አሁን ባገኘሁት መረጃ መሰረት ዛሬ ባወጣው የምንዛሪ ዝርዝር አንድ የዩናይትድ ስቴትስ ዶላር 23 ብር ከ12 ሳንቲም ተመንዝሯል። ይህ የባንክ የመግዣ ዋጋ ነው። የባንክ የመሸጫ ዋጋ ደግሞ 23 ብር ከ24 ሳንቲም ነው። አንድ ዩሮ 25 ብር ከ80 ሳንቲም ነው። የመሸጫ ዋጋው 25 ብር ከ81 ሳንቲም ነው። አንድ የእንግሊዝ ፓውንድ የመግዣ ዋጋ 29 ብር ከ70 ሳንቲም፣ የመሸጫ ዋጋው ደግሞ 29 ብር ከ70 አንድ ሳንቲም ነው። ወደ nbe.gov.et ደግሞ ብትገቡ የ18 የተለያዩ የዓለም ዙሪያ ምንዛሪዎችን የያዘ ዝርዝር ታገኛላችሁ። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት አይሰራም። ከኢንተርኔት ባገኘሁት መረጃ መሰረት ነገ ሰኔ 2 አርብ ማለት ነው አዲስ አበባ ፀሐያማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 12 ዲግሪ ሴልሺየስ እንደሚሆን ተተንብዮአል። ልንሰናበት ነው እንግዲህ በፕሮግራሙ ፕሮዲውሰር ንጉሱ ታምሬ፣ በረዳቱ ፋሲል ገበየሁ፣ በመላ ባልደረቦቻችን፣ በፕሮግራሙ ዋና አዘጋጅ ትዝታ በላቸው ስም አብራችሁን ስለቆያችሁ እያመሰገን
እኔ አዲሱ አበበ
እኔም ሶሎሞን አባተነን
በዚሁ እንሰናበታለን።
ነዋይ ደበበ ጨረቃ ይለናል።
ከዛ ቀጥሎ ትግርኛ ፕሮግራም ይሰማል።
መልካም ምሽት። I'm gonna get back to the corner.